አድማጮቻችን ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በአድርስ ፓርለስ አክተደርሶ በተጫነ ጆብሬ መኮንን የተተረጎመውን የሀበሻ ጀብዱ መጽሐፍ ትረካ ክፍል
9
አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍን የምንተርክበት ነው።
የሀበሻ ጀብዱ በአድልፍ ፓርለሳክ ተጽፎ በተጫነ ጆብሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት
ክፍል 9 ምዕራፍ 18 ተንቀሳቃሹ ከተማ ዳር አጋማሽ ላይ የራስ ካሳ ጦር የመጨረሻውን ድንኳን ካቢያቶ ነቅሎ የጣሊያንን ወራሪ ጦር ሊገጥም ጉዞ ጀመረ። የራስ ካሳ ጦር ርዝመቱ ከ15 ኪሎ ሜትር በላይ ነበር። ጦሩ የአምባላጌን ተራራ ለቆ ወደ መቀሌ ሲገሰግስ ጣሊያኖች በመቀሌና በዙሪያዋ በርከት ያሉ ጥራት ያላቸው ምሽጎች ሰርተው ነበር። እንደ ኢትዮጵያውያን ሰላዮች አባባል ከመቀሌ ከተማ ውጪም በርከት ያሉ የጦር ካምፖች መመስረታቸውንና አንድ የጣሊያን ጦር ወደ ተምቤን ግዛት እየዘለቀ መሆኑን አስረድተዋል። የገበሬ ሰላዮች እንደ ገበሬ ለብሰው ምንም መሳሪያ ሳይዙ በቀላሉ በጣሊያን ጦር ስር ወድቃ ፍዳን ወደምታየው መቀሌ ይገቡና ይሰልሉ ነበር። በመጀመሪያው ቀን ጉዟችን አያ ቦታ ከምትባል አንዲት ትንሽ መንደር ደረስ። ወዲያው ራስ ካሳ ካንት የተጠረበ ከሚመስል ገደል ወደ ወገቡ አካባቢ በጣም አስደናቂና ጥሩ ምሽግ ልትሆን የምትችል የተፈጥሮ ዋሻ ያገኙ ነበር። በዚች ቀበሌ እንደምንሰነባበት የተረዳሁት በዚች ዋሻ በየቀኑ እንዳስፈላጊነቱ ከፍተኞቹ የጦር ሹሞች ለምክር ይሰበሰቡ ነበር። እውነቱን ለመናገር እኔ ወደዚያች ዋሻ መሄድ ይከፋኝ ነበር። ይታያችሁ ካሁን አሁን አንድ ድንጋይ ተፈንቅሎ አለቀልኝ እያልኩ መስጋቱ፣ ከሁሉም በላይ ወደ ዋሻዋ የምትወስደዋ ጠባቧ መንገድ ምንም እንኳ ወታደሮች ጠራርበው ሊያሰፏት ቢሞክሩም እንኳን ለሰው ለዝንጀሮም ትከብዳለች። ከሁሉም በላይ የገረመኝ ሽማግሌው ራስ ካሳ በቀን 5-6 እንዳስፈላጊነቱ ያቺን የዝንጀሮ መንገድ ያለ ችግር ይወጡ ይወርዱ ነበር። የራስ ካሳ ጦር ካለፈው የቦምቡር ጅብኝ ተምሮ እዚያም እዚህም ከያለቶቹና ከየድንጋዮች ስር ሁሉም ለራሱ ጉድጓድ ይቆፋፍር ነበር። የቦምቡ ድብደባ ሲጀምር የሚደበቅበት ጉድጓድ ጦራችን የሰፈረበት አዲሱ መንደር ጦሩ እዚም እዚያም እንደነገሩ በሚቀይሰው ጎጆ በሁለት ቀን ውስጥ ወደ ትልቅና ግዙፍ ከተማ ተለወጠ። ተንቀሳቃሽ ዘላን ከተማ በሶስተኛው ቀን ራስ ካሳ ትልቁ የእንግዳ መቀበያቸውን ድንኳን እንዲጥሉ ትዕዛዝ ሰጡ። ዛሬ ታላቅ እንግዳ ይጠብቃሉ። ራስዮም መንገሻት ራስዮም መንገሻ መተማ ላይ ከደርቡሾች ጋር ሲዋጉ የወደቁት የአጼ ዮሐንስ አራተኛ የልጅ ልጅ ናቸው። የምዕራብ ትግራይ ገዥ የሆኑት ራስዮም መንገሻ ጦርነቱ በተጀመረ ሳምንት የጣሊያኑ ጦር እየገፋ ሲመጣ አድዋን ለቀው መውጣት ተገደው ነበር። እነሆ ከጥቂት ታማኝ ወታደሮቻቸው ጋር ለስድስት ሳምንት በተንቤን ተራራማ ክፍል ተጠግተው የኢትዮጵያን ጦር ሲጠብቁ ከርመው ዛሬ ያ ቀን ደርሶ ወደ ጦር ሰፈራችን ብቅ አሉ። ከጧት ጀምረው የራስ ካሳ የክብር ዘብ ከድንኳኑ ግራና ቀኝ እንደነገሩ ተሰልፈው ይጠብቃሉ። ቀጥር ላይ መልክተኛው በፈጣን ፈረስ ቀድሞ መጥቶ የራስዮምን መቃረብ አበሰረ። ብዙ ሳይቆይ ጥቂት ፈረሰኞችና ነጭ ሸማ የለበሰው ጦራቸው ላይን እይታ ገቡ። የራስ ካሳ የክብር ዘብ አዛዥ ቀኛዝማች አበበ ወታደሮችን በተጠንቀቅ እንዲቆሙ አዘዛቸው። ወዲያው የጦር ነጋሪቶች ያን አስፈሪ ድምፃቸውን ከገደል ማሚቶ ጋር እየተቀባበሉ ያስተጋቡት ጀመር። ራስዮም እንደደረሱ ከራስ ካሳ ጋር ተሳስመው ተያይዘው ወደ ድንኳን ገቡ። ራስዮምን ካጀቡት በርካታ መኳንንት ጋር አንድ ረዘም ያለና የተጨማደደ ካኪ የለበሰና የጦር ሜዳ ቆብ የደፋ አውሮፓዊ አየው። ሰውየው በፈጣን እርምጃ በቀጥታ ወደ እኔ በመምጣት ኮሎኔል ኮናባሎቭ እባላለሁ አለና ለሰላምታ እጁን ዘረጋልኝ። ቀጥሎም በፈረንሳይኛ እርሶ እርግጠኛ ነኝ የራስ ካሳ የጦር አማካሪ ፓርለሳክ ነዎት አይደል አለኝ። መገረሜን ሳልደብቅ እንዴት አወቁ ብዬ ሳልጨርስ ኮሎኔሉ ፋታ ሳይሰጥ ሌሎች የት አሉ ብሎ ጠየቀ። አሁን ይበልጥ ተገርሜ የቶቹ ብዬ ጠየቅኩት። እስከማውቀው ድረስ ከአዲስ አበባ ለራስ ካሳ ጦር 14 አውሮፓውያን መኮንኖችና 7 እንግሊዛዊ ዶክተሮች ተመድበዋል አለኝ ፈጠን ብሎ። ይቅርታ ኮሎኔል፣ ከልቤ እንድስቅ ይፈቀድልኝ አልኩትና እንዳበደ ሰው መሳት ጀመሩ። እንደምንም ሳቄን አፍኜ አንድም ዶክተር በጦራችን እንደሌለና ባለው መርፌ ወጊ ያበሻ ዶክተር ሞቼ ብንፈራፈርም እንደማልታከምና ያለነው ብቸኛ አውሮፓውያን እኔና ጓደኛዬ ብራየር ብቻ መሆናችንን ስነግረው ትንሽ ራሱን አወዛውዞ አልፎ አልፎ ብቻውን እየሳቀ ወደ ድንኳን አመራ። መጀመሪያ ብቻዬን ነበርኩ። ቀጥሎ ኮሎኔል ተጨመረና ሁለት ሆንን። ከዚያ ሌላ ሶስተኛ ፈረንጅ መጥቶ ሶስት ሆንን። በስተመጨረሻው የኩባው ካፒቴን አሌሳንድሮ ዴ ቫል የራስ ሙሉጌታ የጦር አማካሪ መጣና አራት ሆነን ሳለ ወደ ጦርነቱ ማለቂያ ግድም ላይ የመጀመሪያው አውሮፓዊ ዶክተር ሹፕለር ከአይርላንዳዊው ካፒቴን ሃይኪ ጋር ሲደርስ ሁለት ሌላ የፖላንድ ተወላጆች በራስ ሙሉጌታ ሰፈር በጣሊያኖች ምርኮ ስር ወደቁ። ጋዜጠኞችና የጦር ሜዳ ዘጋቢዎች ምንም እንኳ በአዲስ አበባ ቁጥራቸው ከሁለት መቶ በላይ ቢሆንም በሰሜኑ የጦር ሜዳ አንድም አልነበሩም። እስከማውቀው ድረስ ወደ ደቡብም የዘለቀ ጋዜጠኛ አልነበረም። ይበልጥ እንዳለ ራስ ካሳ እንግዳ በመቀበያ ተንቀሳቃሽ ሳሎናቸው የክብር እንግዶችን ተቀብለው ከራስዮም ጎን ለጎን ተቀምጠዋል። እኔና ኮሎኔሉም ከራሶቻችን ጀርባ ቆመናል። ራስ ካሳም ራስዮምም አጠር ያሉ ንግግሮች ካደረጉ በኋላ በንጉሠ ነገሥቱ ስም ዋንጫቸውን አነሱ። ለዳግማዊ ድል ወደፊት ወደፊት። አዎ ራስካታ በዚያች ምሽት የመጨረሻዋን የሻምፓኝ ሳጥናቸውን መስዋዕት አደረጉ። በዚያ ምሽት ከኮሎኔሉ ጋር ሌሊቱን ሙሉ ስናወራ አደርን። ከዛች ቅጽበት ጀምሮ እድላችን ተሳስራለች። በአንድ ድንኳን ውስጥ አብረን መኖር ጀምረናል። ወደፊት የሚገጥመንን ሁሉ ከጀግናው የኢትዮጵያ የገበሬ ሰራዊት ጋር ለመጋፈጥ ወደፊት እያልን ሁለታችንም አሸለምን። ጣሊያኖች ስለ ሁለቱ ራሶች መገናኘት በሰላዮቻቸው አማካይነት ሳይሰሙ አልቀረም መሰለኝ። በንጋታው ከጠዋቱ 2 ሰዓት ላይ ከላይ ከተራራው ጥግ 3 የማስጠንቀቂያ ጥይቶች ተከታትለው ተተኮሱ። ወዲያው ከየገደሉ ስር ነጋሪቶች ድምጻቸውን አስተጋቡ። ብዙም ሳይቆይ በሰማይ ላይ ድምጻቸውን አስቀድመው 3 ነጫጭና ትንንሽ ነጠብጣቦች ታዩ። ከተለውም ሌሎች 3 ብቅ ብለው ሰፈራችንን 1-2 ከዞሩ በኋላ የቦምብ ዝናባቸውን ያወርዱብን ጀመር። ከጥቂት ደቂቃዎች በፊት ጸጥታ የሰፈነባትና ሰላማዊዋ መንደራችን በደቂቃዎች ውስጥ ወደ ገሃነም እሳትነት ተለወጠች። ይሄ የገሃነም እሳት ከታች ከወንዙ ስር መደዳውን የሚግጡትን የቀንድና የጋማ ከብቶችን አስበርግጎ ነፍያው ጭኝ በያቅጣጫው ደንብረው ሲሮጡ ይታይ ነበር። 1 ሰዓት የፈጀው ይሄ ቦምብ ዝናብ እንደ እድሜ ልክ ረዝሞብን ቆየ። ከ1 ሰዓት በኋላ እነዚያ የተረገሙ የቆርቆሮ አሞራዎች የሞት እሳት መጥፋታቸውን ሲተዉ ከተደበቅኩበት ዋሻ ወጥቼ ኩልኩል እየተንደረደርኩ ስወርድ ሌላ የማስጠንቀቂያ 3 ጥይቶች ተከታትለው ተተኮሱ። ብዙም ጊዜ ስላልነበረኝ ሽቅብ መመለሱን ትቼ ከአጠገቤ ካገኘሁት ትንሽ ቋጠኝ ስር ተወርጉሬ ተኛሁ። ቋጠኙ ግማሽ አካሌን ስለሸፈነልኝ እግሮቼን ወደ ቁጥቋጦው ውስጥ ወሽቄ ስጠብቅ አንዱ አውሮፕላን ከሌሎች ተለይቶ ወደ እኔ አቅጣጫ በመብረቅ ፍጥነት ይበር ጀመር። ነፍሴ ጉሮሮዬ ውስጥ ተወተፈች። በዚህ ቅጽበት አውሮፕላኑ በእኔ ላይ የሚወድቅና ሞተሮቹ ብትንትኔን የሚያወጡኝ እስኪመስለኝ ድረስ ፈራሁ። ይሁን እንጂ አብራሪው የሚጥላቸው ቦምቦች የሚወድቁት ከኔ ትንሽ ራቅ ብለው ስለነበር እንደምንም ራሴን አረጋግቼ አውሮፕላኑ እንዳለፈች ሽቅብ ወደ አስተማማኙ የራስካታ ዋሻ ገሰገስኩ። ይገርማል፣ ያቺ እንደ ዝንጀሮ እንኳን አስቸጋሪ የሆነች የሰርጥ መንገድ እንዴት እንኳ እንዳለፍኳት ሳላው ራሴን ከራስካታ ዋሻ ውስጥ አገኘሁት። ጣሊያኖች የኢትዮጵያ ወታደሮች ተራራውን ተጠግተው መሽገዋል በሚል ግምት 3ቱ የተራራውን 1 ክፍል ሲደበድቡ፣ ሌሎቹ 3ቶቹ ደግሞ ከጀርባ ዞረው የቦምብ ዝናብ ያወርዱበት ነበር። አውሮፕላኖቹ ብዙ ጊዜ ዝቅ ብለው ሲበሩ ከከፍታ ቦታ ላይ በትክክል አብራሪውን ማየት ይቻል ነበር። እኔም ራስካታ የቋጥኝ ዋሻ ውስጥ ሆኜ አብራሪውን ጣሊያናዊ ሳይ ደሜ ይፈላ ነበር። ብዙ ኢትዮጵያዊ ወታደር እንዲህ ዝቅ ብለው ሲበሩ ብዙም ሳያነጣጥሩ ደጋግመው ይተኩሱ ነበር። ከኛም ዋሻ ብዙ ጊዜ ይተኮስ ስለነበረ አብራሪው ሁኔታውን ተገንዝቦ ዋሻችንን አግድም በአውሮፕላኑ ላይ የተጠመደውን መትረየስ ያርከፈከፈብን ጀመር። በዚህ ቅጽበት ሽማግሌው ራስካታ ሳይቀሩ ይተኩሱ ነበር። ከጎኔ የመሸገ አንድ ወታደር ጣሊያኖች ያወረዱብን የመትረየስ ጥይት ከዋሻ ጣሪያ ላይ የሰፈረችው ድንጋይ እጁን ክፉኛ ስለጎዳው ከለበሰው ያደፈ ሸማ እራፊ ጨርቅ ቆርጦ እጁን ያስር ነበር። በዚህ መልኩ በተደጋጋሚ የቦምብና የጥይት ዝናብ ሲያወርዱብን ቆይተው በድንገት አንዷ ቆርቆሮ አሽቆልቁላ መውረድ ጀመረች። በዚህ ቅጽበት የመጀመሪያዋን የጠላት አውሮፕላን የኢትዮጵያ ወታደሮች እንደጣሉ ጥርጥር አልነበረውምና ሁሉም ከመሸገበት ዋሻ ወደ ሰማይ እየተኮሰና እየፎከረ በታላቅ ጩኸት አውሮፕላኗ ወደ ወደቀችበት አቅጣጫ መሮጥ ጀመረ። ራስካታም ተመንጃቸውን እንደነገቱ ቁልቁል ተንደረደሩ። እኔም ተከተልኳቸው። ላስተያ ህልቆም ብዬ እየፈከረና እንዳንበሳ እያወራ ውድ ጥይቱን እያንጣጣ በደስታ ቁልቁል እንደናዳ ወደ ሸለቆው የሚወርደውን ባለነጩ ሸማይ ገበሬ ወታደር ሳይ እጅጉን በጣም ኮራው። እኔም ደስታዬን መቆጣጠር አቅቶኝ ጥርሴን እያፋጨሁ ወደ ሰማይ እየተኮስኩ ቁልቁል ስንደረደር ሶስት ጥይቶች ተደጋግመው ተተኮሱ። ለጥቆም ነጋሪቶች ከየአቅጣጫው ጨዋታቸውን አሰሙ። ይሁን እንጂ ያ እንደናዳ የሚነጉደው ወታደር አልሰማም። እየፎከረና እየጮኸ ወደ ታች ወረደ። የኢትዮጵያን ጦር እንዲህ አጋጫቶ ሲወርድ ሁለቱ አውሮፕላኖች ማንጃበብ ጀመሩ። ቆምኩባት የገደል ጫፍ ላይ ሆኜ ቁልቁል ወደ ታች አያለሁ። አዎ፣ እታች ረባቸው ቦታ ላይ አንድ አውሮፕላን ቆማለች። ብዙ ወታደሮች ከተለያየ አቅጣጫ ወደ አውሮፕላኑ ይሮጣሉ። አንደኛው አብራሪ የአውሮፕላኑን ሞተር ለማስነሳት ከመዘውሯ ጋር ሲታገል፣ ሁለተኛው በአውሮፕላኑ ላይ የተጠመደውን መትረየስ በኢትዮጵያ ወታደሮች ላይ ያከፈክፍ ወታደሮቻችንን እንደቅጠል ይረግፋሉ። እኛ ተከክሳለች ብለን የገመትናት አውሮፕላን እንደምንም በግድ ጠርፋለች። በዚህ መሃል ሁለቱ አውሮፕላኖች ደርሰው ዝቅ ብለው በመብረር በኢትዮጵያ ወታደር ላይ የሞት ዝናብ ሲያወርዱ አብራሪው ሞተሩን ማስነሳቱ ቀናውና እንደምንም ተንፈቆ ማቆቆ በመቻሉ ከጥቂት ጊዜ በኋላ ከተራራው ጀርባ ተሰወረ። እስከ ምሽት ድረስ ወታደሮቻችን ሬሳና ቁስለኛ ሲሰበስቡ አመሹ። መርፌ ወጊው ሐኪማችን ፋታቶ ይዋከባል። ያለምንም እረፍ ይሰራል። በርካታ ሴቶች ሰብሰብ ብለው ተቀምጠው አሮጌ ሸማ ለቁስል ማሰሪያ ይቀዳሉ። የዛፉ ስር እንደነገሩ ከተገነጠለ ቅርንጫፍ እንጨት በተሰሩ ቃሬዛዎች ላይ ቁስለኞች ተኝተዋል። የሞተው ወደ መቃብሩ ወርዶ ቦታ እስኪለቅ ድረስ ያለምንም ሕክምና ተኝተው ህመማቸውን ውጠው ይጠብቃሉ። በጦር ሰፈራችን በጣም የተጎዳንና ሊድን የማይችል እግር ወይም እጅ መቁረጥ ብሎ ነገር የለም። ለነገሩ ይህን አይነት አስቸጋሪ ህክምና ሊያደርግ የሚችል ሐኪምም የህክምና መሳሪያውም የለንም። ሁለተኛ የአበሻ ወታደር እግሩን ወይም እጁን ከሚቆረጥ ሞትን ይመርጣል። እንደምን የእድሜ ልክ አካለ ጎዶሎ ሆኖ የዘመድ አዝማድ ሸክም ሆኖ መኖር ይቻለዋል? እና ሞትን ይመርጣል። ማምሻው ላይ ቴሌግራፊስቶቻችን አንቴና ማቆሙ ስለቀናቸው ከአዲስ አበባ ጋር መገናኘት ችለናል። ቀጥለንም ከተለያዩ የአውሮፓ ሀገሮች የሚተላለፉ ድምጾችን ስናዳምጥ ቆይተን ከሮማ የተላለፈ ዜና ሰማን። 18 የጣሊያን ቦምባርደር አውሮፕላኖች የሁለት ሰዓታት ያህል የራስ ካሳ ጦር የሰፈረበትን አይቦታ የጦር ሰፈር መደብደባቸውን ገልጾ፣ ወደ ዝርዝር ዜናው በመግባት አንድ የጣሊያን አውሮፕላን በኢትዮጵያ ወታደሮች ተመትቶ ጦሩ ከሰፈረበት የጦር ሰፈር ራቅ ብሎ ለማረፍ መገደሉንና አንድ የጣሊያን ወታደራዊ ታዛቢ መኮንን መገደሉን አሳወቀ። አብራሪውም ከብዙ ድካም በኋላ የአውሮፕላን ሞተሮችን ጠግኖ ሞተሩን አስነስቶ መብረር በመቻሉ ወደ ጣሊያኖች የጦር ሰፈር መቀሌ በሰላም መመለሱንና ሌላም ነገር ጨማምሮ አወራ። የተገደለው ወታደራዊ ታዛቢ ካፒቴን ያኔ ከጦርነቱ በፊት በግድ ለራስ ካሳ የሰሜኑን የኢትዮጵያ ክፍል የሚያሳይ ካርታ የሰጣቸው መሆኑን በኋላ ዘግየት ብዬ ተረድቻለሁ። የጣሊያን ጦር ጀነራል ቀርቶ እያንዳንዱ የመቶ መሪ መኮንን ስለ እያንዳንዷ የኢትዮጵያ ተራራ፣ ወንዝ፣ ጅረትና ሸለቆ፣ ትንንሽ መንደሮች እንኳ ሳይቀር የሚያሳይ ካርታ ይዞ ነበር። እኛ ጦር ግን የነበረችው ከትምህርት ቤት ለዚያውም ከጣሊያን ትምህርት ቤት መማሪያ መጽሐፍ ላይ የተቀደደች የአየር ጠባይ ጠቋሚ ካርታ ብቻ ነበር። ያቺ ወድቃለች ተከስክሳለች ብለን የገመትናት አውሮፕላን ስትቻፈል ሁለት ካርታዎች ጥላልን ሄደች። ካርታዎቹ ከአስመራ ከተማ እስከ መቀሌ ከመቀሌ እስከ አምባላጌ ድረስ ያለውን ክፍል ግልጽ አድርገው የሚያሳዩ ነበሩ። እቺ ካርታ እስከ ጦርነቱ ፍጻሜ ድረስ የነበረችን ብቸኛ ካርታ ነበረች። በጣም ከመሸ በኋላ ባጭር ሞገድ ከፓሪስ የሚተላለፍ ጣቢያ መሳብ ቻልኩ። ከዚያ ጣቢያ የታንጎ የሙዚቃ ሜሎዲ ይንቆረቆራል። እሱም ጣፋጭ የሆነ የዳንስ ሙዚቃ እዚህ በኢትዮጵያ ተራሮች ጫፍ ላይ እንደ ዝንጀሮ ድንጋይ ታቅፎ መስማት በጣም የሚገርም ነገር ነው። እዚያ ፓሪስ ከዚህ ብዙ ርቆ የዘመኑ ወጣት ያለምንም ሐሳብ ታንጎ እየደነሰ ሴቱን እያጫወተ ቢኖን እየተጎነጨ ሲስቅና ሲጫወት በደስታ ዓለሙን ሲቀጭ የእድሜ ኩዮቹ ወይም ታናናሾቹ የኢትዮጵያ ወጣቶች እዚህም እዚያም የሞት ጣር ያጠራሉ። ቆስለው ህመማቸውን ውጠው ያለምንም ማስታገሻ መድኃኒት ያስታምማሉ። ሰፈርንበት የጦር ሰፈር ዙሪያ የተራቡ ጅቦች ያነፈንፋሉ። አይቺ ምድር ብቻ የታንጎ ሙዚቃ ሲቆም አጠር ያለ ዜና ቀረበ። የተባበሩት መንግስታት ድምፅ መስጠታቸውንና በጣሪያን ላይ ማዕቀብ መጣላቸውን አሳወቁ። እንግዲህ በጣሊያን እጅ እንድንወድቅ መቼም አይፈቅዱም፣ አያደርጉም፣ ይረዱናል። ከጥቂት ደቂቃዎች በኋላ እኩለ ሌሊት ይሆናል። ህዳር 9 ቀን 1928 ዓመተ ምህረት አለፈች። ምዕራፍ 19 ሶስቱ ነገስታት። ራስዩም መንገሻ ዛሬ ያደሩት እኛ ጦር ሰፈር ነው። የራስዩም ጦር የሰፈረው ከኛ ጦር ሰፈር የተወሰኑ ሰዓቶች የሚፈጅ መንገድ ራቅ ብሎ እታች ቆላ ውስጥ ነው። ራስዩም መንገሻ ያላቸው የሚከተላቸው ወደ 5000 የሚሆን ወታደር ብቻ ነው። የቀረው ጦራቸው በትናንሽ ሹሞች እየተመራ ተበታትኖ ተንቤን ውስጥ ከጠላት ጋር ይዋጋል። እንደሚመስለኝ ራስዩም መንገሻ አድዋን ሲለቁ ብዙ ንብረት ያዳኑ አልመሰለኝም። ወይም ደግሞ ለወታደሮቻቸው የወር ደሞዝ ለመክፈል ይችሉ ዘንድ ከራስ ጋታ 5000 ጠገራ ብር ተበድረው ነው የሄዱት። የኢትዮጵያ ወታደሮች የወር ደሞዝ 1 ብር ነበር። በዚህ 1 ብር ወር ከወር ቀለባቸውን ችለው መቆየት አለባቸው። ይቺ 1 ብር የገበሬውን ወዶ ገባ ወታደር አይመለከትም። ለምሳሌ ከደጃዝማች አበራ 20,000 ጦር ከደጃዝማች አበራ 1 ብር እንኳ ሲወስድ አላየውም። የራስ ካሳ የጦርነት ካዝናቸው ወደ 300,000 የማሪያ ትሬዛ ብር ይጠጋ ነበር። በዚህ በጦርነት ሰዓት ማንም የወረቀት ገንዘብ ስለማይቀበል እነዚህን ከባድ የብር ሳንቲሞች መሸከም ግድ ነበር። የራስ ካሳ ካዝና ክብደት ወደ 8 ቶን አካባቢ ሲሆን እነዚህን ብሮች በሳጥን ከብሶ ከጦሩ ጋር ለማጓጓዝ ወደ 200 የሚሆኑ አህዮች ያስፈልጉ ነበር። ባለፈው ከራያ ሽፍቶች ጋር ችግር በተፈጠረ ጊዜ ራያዎች የተወሰኑ ሳጥኖች ዘርፈው ስለነበር አስካፋ ገንዘብ ቤታቸውን ብሮቹን እንዲቆጥር አዘዙት። ከጠዋት ጀምረው 4 የገንዘብ ቤቱ ረዳቶችና ገንዘብ ቤቱ ተቀምጠው ዋናው ገንዘብ ያዥ ሳጥኑን ይከፍትና ብሮቹን ሜዳ ላይ ዘርግፎ አንዷን ያነሳና ሲወረውር ሌሎቹ አራቶቹ አንድ ይላሉ። ሁለተኛውን ሲወረውር ሁለት፣ ሶስተኛውን ሲወረውር ሶስት እያሉ ቆጠራው ገቡ። ከዛም በኋላ በገንዘብ ቤት ከተመረጠች አንዲት ዋሻ ተገብ ሳልፍ ገንዘብ ቤቶቹ በትዕግስት እየቆጠሩ 12375 መድረሳቸውን ሰማው። ሻው ላይ ስመለስ በዚያው በገንዘብ ቤት በኩል ሳል ገንዘብ ቤቶቹ በዋሻ ውስጥ ሆነው ከፍ ባለ ድምፅ ይጨቃጨቁ ነበር። ነገሩን በኋላ ስሰማ እንዲህ ነበር። አንድ የራስካሳ ዘር ከራስካሳ ወደ ዋናው ገንዘብ ቤት ተልኮ ወደ ዋሻው ከገባ በኋላ መልእክቱን ለዋናው ገንዘብ ያዥ እያስረዳ ከተቆለለው የማርያ ትሬዛ ብር አንዱን በእግሮቹ ጣቶች ቆልፎ ሊወጣ ሲል ከአራቱ አንዱ ስላየው ዘቡም ብሩን ቢመልስም ይሄ ግርግር ቆጣሪዎችን ቁጥሩን አሳሳታቸው እና አንዱ 24753 ነው ብሎ በምኒልክ ሲመልስ ሌላው ደግሞ የለም 24553 ነው ብሎ እሱም በምኒልክ ይምላል። መጨረሻ ዋናው ገንዘብ ያዥ እንደ ንጉሥ ሰለሞን ይፈርዳል። በሉ አሁን መሽቷል፣ ነገ በጠዋት ተነስተን እንደገና እንቆጥራለን ይላቸውና ይለያያሉ። ሁለተኛው ቀንም መቁጠሩ ስላልሆነላቸው ጭቅጭቁን ትተው ለራስካሳ ምንም እንዳልጎደለ ተናግረው ብሮቹን ወደ ሳጥን መልሰው ቆለቋቸው። በርከት ያሉ አስቸጋሪ ቀናት አለፉ። መላ አካላቴ ክፉኛ ደክሟል። ትኩሳት በትኩሳት ሆኛለሁ። በጦር ሰፈራችን እውነተኛ ዶክተር ቢኖረን ኖሮ ባለሁበት ሁኔታ ቢያንስ የተወሰኑ ቀናት ለጥ ብዬ በጸጥታ እንድተኛ እንዲሁም ትኩሳቴን እንዳስታምም ባዘዘኝ ነበር። ግን መተኛቱ የማይታሰብ ጉዳይ ነው። እንዴትስ ታስቦ ገና ሳይነጋ በወጋጋኑ ድንኳናችንን ነቅለን ወደ ዋሻ መግባት አለብን። አለበለዚያ ልክ ጎህ ሲቀድ እነዚያ የተረገሙ የቆርቆሮ አሞራዎች መጥተው ድራሻችንን ያጠፉናል። አሁን የኢትዮጵያ ወታደር የጣሊያንን አውሮፕላኖች ተላምዷቸዋል። ገና ሳይመጡ በፊት ድንኳኑን ነቅሎ ልክ የማስጠንቀቂያዎቹ ተኩሶች ሲተኮሱ ተረጋግቶ ወደ ቆፈራት ዋሻው ይገባል። በከንቱም ውድ ጥይቱን ማባከን እግፍ አርጎ ትቶታል። ምንም እንኳ በየቀኑ ለረጅም ሰዓታት በቦምብ ቢደበድቡንም እንደመጀመሪያው አካባቢ ብዙ ሰው አያልቅብንም ነበር። ያው ዋሻዋ የቦምብ ናዳ ሳትችል ቀርታ በቆፈራት ምሽጉ የሚቀበር እድለቢስ ግን አይጠፋም ነበር። በዚህ መሃል ጣሊያኖች ሽፋታ ከምትባል ቀበሌ ወደ መቀሌ አካባቢ የጀመሩትን የአውሮፕላን ማረፊያ ሰርተው ጨረሱ። የኢትዮጵያውያን ሰላዮች አገላለጽ ወደ 30 አውሮፕላኖች፣ ወደ 30 ታንኮችና በርካታ የጭነት መኪናዎች ከብዙ ተንቀሳቃሽ ብረት ለበስ መኪና ነገሮች ጋርና በጣም ብዙ ወታደሮች ማስፈራቸውን ተናግረዋል። እዚህ ላይ የኢትዮጵያ ሰላዮች ወታደር ቁጥር ላይ ብዙ አይሆንላቸውም፣ እናም ብዙ የሚለውን ቃል ይጠቀሙ ነበር። ኢትዮጵያውያን በአይነታቸው ተወዳዳሪ የማይገኝላቸው ድንቅ ሰላዮች ቢሆኑም በወታደር ቁጥር ላይ ችግር ነበረባቸው። አንድም በዘመናዊ መልኩ በየሻለቃው የተመደበውን ጦር ለይቶ ማወቅና ማስላቱ ላይ ችግር አለባቸው፣ ወይም ደግሞ እንዲያው ዝም ብለው ብዙ ወይም በጣም ብዙ ማለት ይቀናቸዋል። ራስካሳ ከራስትዩም ጋር ከመከሩ በኋላ መቀሌ የሰፈረው ጦር ላይ ጥቃት ከመሰንዘራቸው በፊት ትክክለኛውን የጣሊያን ወታደር ቁጥር ማወቅ በመፈለጋቸው ብልጥና አሉ የሚሏቸውን ሹሞቻቸውን ለስለላ መላክ ጀመሩ። ሰላዮቻችን ወደ መቀሌ ሲጓዙ በአብዛኛው እንደ ተራ ባላገር ገበያተኛ ለብሰውና ያለምንም መሳሪያ የፍየል ግልገል ወይም ዶሮ ወይም የፍየል ቆዳ ይዘው ወደ መቀሌ ከተማ ገብተው ይመለሱ ነበር። ይሁንም እንጂ አንዳንድ ገበሬዎች ለሁለቱም ወገን ይሰደዱ ስለነበር ይሄንንም ጣሊያኖች ደርሰውበት ተመቀጣጫ ብዙ ሰው በመቀሌ አደባባይ ተቀሉ ፍረሸኑ። እነዚህ ምስኪኖች ባህል ብዙዎቹ በእውነትም የሆነ ነገር ሽጠው ዕቃ ለመግዛት የወጡ ገበያተኞች ነበሩ። ጣሊያኖቹ በዚህ መልኩ ብዙ ኢትዮጵያውያን ገበሬዎች ቢፈጁም እኛ ሰላዮች ሳይበገሩ በየቀኑ ወዶ ገቦች ራስ ካታፊት እየቀረቡ እድሉ እንዲሰጣቸው ይለምኑ ነበር። አንድ ቀን ማምሻው ላይ አንድ ሸምገል ያለና አብሩን ያጎፈረ ረዘም ያለ ኢማም ሸበቶ ሽማግሌ ራስ ካታፊት ቀርቦ ወደ መቀሌ ይልኩት ዘንድ ለመነ። ራስ ካታ የሽማግሌውን ሁኔታ አይተው ደስ እንዲለው ብቻ ይፈቅዱለት እንዲጠነቀቅና ጦሩ እንደሚፈልገው ጭምር አስጠንቅቀውና ሞራል ሰጥተው ላኩት። ይህ ሽማግሌ ወደ መቀሌ ጉዞ ሲጀምር ዶሮም ይሁን የፍየል ግልገል የፍየልም ቆዳ ምንም የሚሸጥ ነገር አልያዘም ነበር። በመትኩ ይህ ብልህ ሽማግሌ ሁለት አነስ ቢሉም ለሸክም የሚከብዱ ያልሰነዱ ቦምቦች ይዞ ጉዞውን ቀጥሎ በሁለተኛው ቀን በርካታ ጠቃሚ የሆኑ መረጃዎች ይዞ ተመለሰ። እኔም የወሬ ወሬ የሽሜውን ዝና ሰምቼ አይቅርብኝ አልኩና ያኔ ትኩሳት በነበረኝ ጊዜ ደጃዝማች አበራ ከለገሰኝ አረቄ ከሲጋራዎች ጋር ሽማግሌውን ጋብሼ አስደናቂውን ጉዞውን እንዴት እንደነበረ እንዲያጫውተኝ ለመንኩት። እውነት ለመናገር ሽሜው ሲያጫውትኝ ሳቄን መቆጣጠር አልቻልኩም ነበር። ነገሩ እንዲህ ነው። ሽሜው ሁለቱም ቦምቦች በመያዝ ወደ አንድ የጦር ካምፕ ይሄዱና አለቃችሁን አቅርቡልኝ ይሏቸዋል። የጣሊያን ወታደሮች የሚናገሩት ስላገባቸው አስተርጓሚ ወዳለው አንድ መቶ አለቃ ይወስዷቸዋል። ሽማግሌው መቶ አለቃው ጋር ይቀርቡና ጌታዬ፣ ይኸውልዎት ትላንት ወደ እርሻ ቦታዬ ስሄድ እነዚህ ሁለት ብረቶች ከማሳያ ውስጥ አገኘኋቸው። እንደ ጎረቤት ያባባል ከጣሊያን አውሮፕላኖች ቂጥ ስር ነው የወደቁት አሉ። እናም ይኸው ነው ይዤላችሁ መጥቻለሁና ተቀበሉኝ፣ ካሳም ይሰጠኝ ብለው ይለምናሉ። መታረቃው በሽማግሌው ታሪክ እየሳቀና ቦምቦቹን ተቀብሎ ካሳውንም ሳይከፍላቸው ትከሻቸውን መታ መታ እያደረገ ከጣሪያ በላይ እየሳቀ ሽማግሌውን ያባረራቸዋል። ሽማግሌው በዚህ መልኩ ከአንዱ የጦር ሰፈር ወደ ሌላው እየዞሩ አንድ መቶ አለቃ ብረቶችን ወስዶ ብሬን ሳይሰጥ አባረረኝ፣ ከጣሊያኑ ንጉሥ ዘንድ አቅርቡኝ እያሉ ሲከሱ ሁሉም ቦታ እየሳቁባቸውና እያላገጡባቸው ሲያበሯቸው ተመሳሳይ ታሪክ እያወሩ ተመሳሳይ መልስ እየገጠማቸው በመቀሌ ከተማና በአካባቢው ያለውን የጣሊያን ጦር አንድም ሳይቀር ሰልለው ተመለሱ። አዎ ድንቅና ብልህ ሽማግሌ መሆናቸው አስደስቶኝ እያደነኳቸው ምሽቱን ስንጫወት ቆይተን ውህዳዬ የነበረችውን አረቄ ተንጠፍጥፋ ስታልቅ ተለያየን። ለመጀመሪያ ጊዜ ራስ ካሳ ህዳር 16 ቀን የመጀመሪያ ልጃቸውን ደጃዝማች ወንድወሰንንና ደጃዝማች ጨቡዴን ከአስር ሺህ ወታደሮች ጋር የአምባራዶምን ተራራ ጫፍ እንዲይዙ አዘው ላኳቸው። የሚገርመው ነገር የጣሊያን ሩቅ ጀነራሎች ታሪክ የማይረሳው ታላቅ ስህተት የሰሩት አምባራዳምን የመሰለች ቁልፍ ቦታ የኢትዮጵያ ሰራዊት ሳይደርስ በፊት ቀድመው ያለመያዛቸው ነበር። የሁለቱ ደጃዝማቾች ጦር የጣሊያን ሰላይ አውሮፕላኖች እንዳያቸው ሌሊቱን ጨለማን ተገናርገው ሲጓዙ አድረው ይነጋጋ ሲል አምባራዶም ደርሰው መሸጉ። የጣሊያን አውሮፕላኖች ረፋዱ ላይ አምባራዶምን ሲዞሩ አረፋብደው በስተመጨረሻ የተሸከሙትን የቦምብ ጭነት በትንሿ የእንጣሎ ከተማ ላይ አራግፈው ወደ መቀሌ ተመለሱ። አምባራዶም ከባህር ወለል በላይ 2756 ሜትር ከፍታ ያላት ለሁለቱም ወሳኝ መንገዶች ማለትም ወደ መሃል ሀገር ዘልቆ ለመግባት አምባላጄን አልፎ ወደ ሰቆጣ ለማለፍ የሚያስችሉ መንገዶችን መቆጣጠሪያ ብቸኛ አማካይ ቦታ ነበረች። ሆነም ቀረ ከሁለት ወር በኋላ አምባራዶምን ለመቆጣጠር ከራስ ሙሊጌታ ጦር ጋር ሁለት ሳምንት የፈጀ ከባድ ጦርነት ተደርጎበት የጣሊያን ጦር ምንጊዜም የማይረሳው ከፍተኛ ጉዳትና ሽንፈት ገጥሞታል። ዋናው የራስ ካሳ እስካሁን ከሰፈርንበት አይቦታ የጦር ሰፈር ሆኖ የራስ ሙሊጌታን መምታት በትዕግስት ሲጠብቅ የጣሊያን ጦር ሌት ተቀን በመቀሌና አካባቢዋ ያለውን ጦር እያጠናከረ ከመቀሌ ወደ መሀል ሀገር የሚወስድ ጥርጊያ መንገድ በመስራት ላይ ነው። በዚህ መንገድ ጠረጋ ስራ ላይ የተሰማሩት በአብዛኛው ኤርትራውያን ሲሆኑ የቀን ደሞዛቸው 1 ብር ተኩል ነበር። እዚህ ላይ የኢትዮጵያው ወታደር የወር ደሞዝ ማለት 1 ብር ጋር ስናወዳድረው በርካታ የትግራይ ተወላጆች ከጦራቸው እየጠፉ ለጣሊያኖች መንገድ ጠረጋ መገበራቸው መግባታቸው ሲገርመን አይገባም። እነዚህ የትግራይ ልጆች ጥቂት ብሮች ካጠራቀሙ በኋላ ወደ ሽሞቻቸው በመመለስ በጦርነቱ ሙሉ በሙሉ በመሳተፍ ብቻ ሳይሆን ለራስ ዳታ በጣም ትልቅ ጠቀሜታ ያላቸው መረጃዎችን ይዘው ተመልሰዋል። ጣሊያኖች እንዲህ በቀላል ገንዘብ በርካታ የሰው ጉልበት ተጠቅመው መንገድ የመጥረጉን ስራ ገፍተውበት መቀሌ ብዙ ርቀው ሌት ተቀን እያሰሩ አልፎ አልፎ ቀን ላይ በብዙ ብረት ለበስ ተሽከርካሪዎች ሲዘዋወሩ ታይተዋል። ይህን የተገነዘቡት ሁለቱ ደጃዝማቾች ወንጆሰንና ጨቡዴ የመንገድ ስራውን ለማጨናገፍ ጥቃት ቢሰነዝሩም በቀላሉ ወደ ምሽጋቸው እንዲመለሱ በዘመናዊ መሳሪያ የታጠቀው የጣሊያን ልዩ ብርጌድ አስገድዷቸዋል። ምንም እንኳ ጦርነቱ ከተጀመረ 2 ወር ቢያልፍም እስካሁን እዚህም እዚያም ከሚከፈቱ አነስተኛ ተኩሶች በስተቀር የኢትዮጵያ ጦር ፊት ለፊት ከጠላት ጦር ጋር ገና አልገጠመም። የራስ ካሳ ዋናው ጦር በትዕግስት የራስ ሙሉጌታን ጦር እየጠበቀ ነው። በንጉሠ ነገሥቱ አስተዳደር የኢትዮጵያ ጦር ሚኒስትር የሆኑት ራስ ሙሉጌታ አዲስ አበባ 100,000 ጦር በላይ ይዘው ከዛሬ 2 ወር በፊት ቢነሱም እንደምንሰማው ወሬ ከሳምንት በፊት ማይጨው ገብተዋል። ዲው ጋር ተያይዞ በሚናፈስ ወሬ ጦራቸው ማይጨው ከመድረሱ በፊት ወደ ቆቦ አካባቢ በራያዎች ጥቃት ደርሶበት እንደነበርና ከሁለት ቀን በላይ በፈጀው በዚህ ሁለት ወንድማማቾች መካከል በተደረገ ጦርነት በርካታ ሰው ከሁለቱም ወገን ማለቁንና ራያዎች በስተመጨረሻ መሸሻቸውንም ሰምተናል። ለነገሩ የኛም ዘላኗ የጦር ሰፈራችን በየቀኑ ማለት ይቻላል በትግራይ ሽፍቶች ሳትዘረፍ ያደረችበት ቀን የለም። ከማስታውሰውና ከባድ ደም ከፈሰሰበት ግጭት በእኛ የጦር ሰፈር ማለት ነው ህዳር 24 ቀን ሌሊት ነው። በዚሁ ወንድም የመግደል ጦርነት ከኛ ወገን 15 ወታደሮች ጦራችንንና ንብረታችንን ሲከላከሉ ሲወድቁ ከሽፍቶቹ ወገን ወደ 30 ገደማ በከንቱ ተገለዋል። የቆሰኞችን ቁጥር መርፌ ወጊው ዶክተራችንም የሚያውቀው አይመስለኝም። አሳዛኝ ታሪክ ነውና ይቅር ቢያንስ እኔ ላስታውሰው አልፈልግም። ታህሳስ 1 ቀን ረፋዱ ላይ ከወደ አምባላጌ በኩል 4 አውሮፕላኖች ወደ መቀሌ እየተመለሱ ነው። በኋላ እንደሰማሁት እነዚህ 4 አውሮፕላኖች የንጉሠ ነገሥቱን ጦር ደሴ ላይ ደብድበው መመለሳቸው ነበር። ከሰዓት በኋላ ባለ 3 ሞተር አውሮፕላኖች አምባላጌን ዙሪያ መደብደብ ጀመሩ። ወትሮው የተለየ ነገር ቢኖር አውሮፕላኖቹ አሁን ትላልቅ ቦምቦች ስለሚጥሉ ፍንዳታው በሚያስነሳው እሩምታ የሚንቀጠቀጠው መሬት እኛ ድረስ ይሰማ ነበር። ማምሻው ላይ እታች ረባዳው ቦታ ላይ እንደ ጉንደን ሰራዊት መስመር ይዞ የሚርመሰመስ የኢትዮጵያ ጦር ተራራውን እየወጣ ወደኛ ሲዘልቅ አየሁ። ቀዳሚውና በደጃዝማች አውራሪስ የሚመራው ከጅማ የተነሳው የራስ ሙሉጌታ ጦር ነበር። ሌሊቱን ሙሉ ሲጎርፍ ያደረው የራስ ሙርጌታ ጦር ዝርክርኩ ይወጣ በጉዞ የደከመ ነበር። ሚቀጥሉት ሁለት ቀናትም የባላገሩ ጦር ከያጣቸው እየመጣ ይከላከል ነበር። በመጨረሻ ሳሳት ሶስት ቀን ለረጅም ጊዜ ሲጠበቅ የነበረው የራስ ሙርጌታ ጦርና እሳቸው ራስ ሙርጌታም ደረሱ። የራስ ሙርጌታ ወታደሮች ከኢትዮጵያ መንግስት ደሞዝ የሚከፈላቸው እውነተኞቹ የኢትዮጵያ ወታደሮች ነበሩ። ራስ ሙርጌታ ከጦሩ ጋር በርከት ያሉ በቤልጅየም መኮንኖች የሰለጠኑ ወታደሮችም ነበሯቸው። በጣኖቹንም ባለ 20 ሚሜ የስዊትዘርላንድ ካምፓኒ ኦርሊዮን የሰራቸውን መካከለኛ መድፎች የታጠቀም ጦር ነበር። ይሁን እንጂ አብዛኛው የራስ ሙርጌታ ጦር የታጠቀውን ባህላዊውን መሳሪያ ነበር። ሺዎች የሚቆጠሩ እጅና እግራቸውን ብቻ ይዘው የመጡም ነበሩ። ራስ ሙርጌታ የተራራውን ምስራቃዊ ክፍል ይዘው ሰፈሩ። በዚህ በኩል ብዙም ሰው የማይጠቀምበት ከመቀሌ ወደ ደቡብ እስከ ደሴ ድረስ የሚወስድ መንገድ ነበረው። ከወር በላይ የራስ ሙርጌታ ጦር በመንገድ ላይ እያለ ብዙ የሚናፈሱ አስደሳች ወሬዎች ነበሩ። እንደ ወሬው የራስ ሙርጌታ ጦር በብዙ አውሮፓውያን መኮንኖች የሚመራና በርካታ የብሪታንያ የቀይ መስቀል ዶክተሮችም እንዳሉትና ሌላም ጥሩ ጥሩ ወሬዎች ጣፍጠው ይወሩለት ነበር። አሁን ራስ ሙርጌታንና ጦራቸውን ሳይ ያቺ ወሬ እውነትም ወሬ ብቻ ነበረች። አንድም ዶክተር አብሯቸው የለም። መኮንኖች ከአንድ ኩባዊ ካፒቴን በስተቀር ማንም አልነበረም። ኩባዊው ካፒቴን አሌሳንድሮ ዴልቫል 30 ዓመት ቢሆነው ነው። የተወለደው አሜሪካን ሀገር ቴክሳስ አካባቢ ሲሆን እዚያ ቴክሳስ ውስጥ ሚሊተሪ አካዳሚ ገብቶ የተማረ ሲሆን ያው አካዳሚ እያለ ከአንድ የሜክሲኮ ጀነራል ልጅ ጋር ይወዳጅና ሜክሲኮ ውስጥ አብዮት ሲፈነዳ ጀነራሉን ከነልጃቸው አጅቦ ወደ ሜክሲኮ ይሄዳል። የሜክሲኮ አብዮት ሳይሳካ ቀርቶ ጀነራሉ ከነልጃቸው ወደ ሌላ የላቲን አሜሪካ አገር ሲሰደዱ ወጣቱ አሌሳንድሮ አጅቧቸው ተሰደደ። እሱም ሳይቆይ አሌሳንድሮ ኤኳዶር ውስጥ በተካሄደ አብዮት ይካፈላል። በዚሁ አብዮት ኤኳዶር ውስጥ በብዙ ጥይቶች ተመትቶ እንደቆሰለ ይማረካል። አሌሳንድሮ ከኤኳዶር መንግስት ምህረት ያገኝና ወደ ኩባ ይሄዳል። ይኸው ወጣት ካፒቴን ኩባ ውስጥ በተፈጸመ ወታደራዊ እንቅስቃሴ ይሳተፍና ተይዞ ሞት ይፈረድበታል። በእስር ላይ ያለ ዘበኞችን ጉቦ ከፍሎ አሳምኖ እንደ አንድ የእንግሊዝ መኮንን ልብስ ለብሶ በአንድ ወደ እንግሊዝ አገር በሚያመራ መርከብ ተሳፍሮ እንግሊዝ አገር ይገባል። ከጥቂት ወራት በፊት ለንደን ኢትዮጵያ ኤምባሲ ቀርቦ ለንጉሠ ነገሥቱ ጦር ያገለግል ዘንድ ጠየቀ። ጥያቄው አዎንታዊ መልስ አግኝቶ እነሆ ዛሬ የራስ ሙርጌታ የጦር አማካሪ ሆኖ ከአጠገቤ ቆሟል። በነጋታው ረፋዱ ላይ ራስ ስዩም መንገሻ ከትልልቆቹ ሽሞቻቸው ጋር ሰፈር ደረሱ። በራስ ካሳ እንግዳ መቀበያ ድንኳን ለመጀመሪያ ጊዜ ሶስቱ ከፍተኛ ባለስልጣኖች ለምክር ወደ ድንኳኗ ሳሎን ገቡ። ሶስቱም ያልነገሱ ነገስታት ከፍ ብሎ በተዘጋጀ መድረክ ላይ ውድ የፋርስ የአበባ ምንጣፍ ተነስቶላቸው መሃል ላይ የሰሜኑ ጦር ጠቅላይ አዛዥ ራስ ካሳ ሲቀመጡ፣ ከቀኛቸው ወገን ራስ ስዩም መንገሻ የአጼ ዮሐንስ የልጅ ልጅ፣ በስተግራቸው ሸበተው ሽማግሌ ራስ ሙርጌታ የኢትዮጵያ የጦር ሚኒስትር ተቀመጡ። ለእነዚህ ያልነገሱ ሶስት ነገስታት እግራቸው ስር የአበባ ምንጣፍ ተነስቶላቸው አሉ የተባሉ ከፍተኛ መኳንንትና የጦር አበጋዞች እንደየደረጃቸው በስልጣን ተዋረድ ተቀምጠዋል። ምናልባትም በኢትዮጵያ ታሪክ ለመጀመሪያ ጊዜ ይመስላል እንዲህ አይነት ከፍተኛ ባለስልጣኖች በአንዲት ድንኳን ውስጥ ሲሰበሰቡ። አዎ፣ በዚህ ድንኳን ውስጥ ደጃዝማች ኃይሉ ከበደ የዋግሹም የከበደ ልጅና ወራሽ ያቴ ቴዎድሮስ የልጅልጅ እጃዝማች አብራሪ የጅማው እጃዝማች አበራ የተላሪውና ታላቅ ወንድሙ ደጃዝማች ወንድ ወሰንና ሌሎችን በርካታ ደጃዝማቾች ታውራሪዎች ቀኛዝማቾች ግራዝማቾችና ሌሎች ሹሞች ሁሉ ተሰብስበዋል። የራስካታ አልፈኛ ተጋይ ለዛሬው ቀን ክብር የሚገባውን ልብሱን ከሳጥኑ አውጥቶ እንደተጨማደደች ለብሶ ያስቱን ቋንስ ያሉት ሹማምንት በትክክል በደረጃቸው መቀመጣቸውንና እንደማረጋቸውና እንደአካባቢያቸው ወጥ የተለያየ ቀለም ባላቸው ራፊ ጨርቅ እየተሸፈነ የሚታደላቸው ጠጅ መደረሱን ይቆጣጠራል። ወታደራዊ ምክር ለረጅም ሰዓት ተካሂዶ በመጨረሻ አንዱ ስታኒ ላይ ተደረሰ። ያንዳንዱ ሹም ተራው ሲደርስ እየተነሳ ጣሊያንን ጦር እንዴት ገጥሞ ማሸነፍ እንዳለበት የነደፈውን እቅድ አስረዳ። በመጨረሻ ደጃዝማች አበራና ደጃዝማች ኃይሉ ከበደ ያቀረቡት ሐሳብ ብዙ ካከራከረና ሌላ ብዙ ነገሮች ከተጨመሩበት በኋላ 100% ባንድ ድምፅ ጸደቀ። ይህ ፕላን ከወታደራዊ ስትራቴጂክ አንጻር መጥፎ አይደለም፣ ተግባራዊ ማድረግም ይቻላል። በዚሁ እቅድ መሰረት ራስ ሙልጌታ ከመቀሌ በስተምስራቅ ያለውን ቦታ እንዲይዝ፣ ራስ ካሳና ራስ ስዩም በህብረት የአምባራዶምን ተራራ ይዘው ወደ ተንቤን እንዲገቡና የመቀሌን ዙሪያ ከቦ በገራልታ ያሉ ሁሉንም መንገዶች ዘግቶ ይዞ የጣሊያን ሰራዊት ምንም አይነት ስንቅና ትጥቅ እንዳያገኝ ማድረግ ነበር። በየቀኑ ወደ ጦር ሰፈራችን በቡድን በቡድን እየሆኑ የኤርትራ ተወላጅ የገበሬ ወታደሮች ይጎርፋሉ። እነዚህ ወታደሮች በሰላሙ ጊዜ ኤርትራ ውስጥ ውትድርና ገብተው ዛሬ ጦርነት ሲጀመር የጣሊያንን ጦር እየከዱ ከነጥጥቃቸው በምኒልክ እየማሉ ከወንድሞቻቸው ጋር ይቀላቀላሉ። እነዚህ ውድ የኤርትራ ልጆች የኢትዮጵያው ጦር በሚቀጥሉት 5 ወራት ከጠላት ጋር ገጥሞ ድል በመታባቸው የጦር አውድማዎች ሁሉ ተሳትፈው ጀግንነታቸውን አስመስክረዋል። የጣሊያን ጥቁር ሸሚዝ ለባሽ የጦር መኮንኖች በውጊያ ላይ በመጀመሪያው ረድፍ ኤርትራውያንን አሰልፎ አስተማማኝ በሆነ ርቀት ይከተሉ ነበር። ኤርትራውያን ታዲያ ሁሌም ከኢትዮጵያው ጦር ጋር በገጠሙ ጊዜ ወይ ፈጽሞ አይተኩሱም አሊያም ሆን ብለው ወደ ሰማይ እየተኮሱ ከወንድሞቻቸው ጋር ይቀላቀሉ ነበር። ኢትዮጵያውያንም ኤርትራውያንን ትጥቅ ለማስፈታት ጊዜ ሳይፈጁ አልፈው የጣሊያኑን ጦር ይገጥሙ ነበር። በዚህ ሁኔታ የሚደነግጠው የጣሊያን ጦር ብዙም ሳይታኮስ ይሸሽ ነበር። ኤርትራውያን በሚበዙበት የጣሊያን ክፍለ ጦሮች ብዙ ጊዜ ብጥብጥ ይነሳ ነበር። በአብዛኛው ኤርትራውያን ጣሊያኖቹን አለቆቻቸውን ረሽነው ከነሙሉ ትጥቃቸው ወደ ኢትዮጵያውያን ወንድሞቻቸው ወገን የሚገቡበት ጊዜ ትንሽ አልነበረም። በጦር ሰፈራችን እነዚህን ኤርትራውያን ለመቀበል በየቀኑ ድግስ ብቻ ነበር። ኤርትራውያን በየምኒልክ ስም እየማሉ በተለያዩ ደጃዝማቾችና ፊታውራሪዎች ስር ይመደቡ ነበር። አልፎ አልፎም ራስ ካሳ ሹመት እየሰጡ የራሳቸውን ጦር እንዲመሩም ያደርጉ ነበር። ጣሊያን የቀኝ ግዛት አስተዳደሮች በእነዚህ ኤርትራውያን ላይ ከፍተኛ የሚሉትን እርምጃ ሁሉ ይወስዱ ነበር። ወደ ኢትዮጵያ የከዳ ወጣት ቤተሰቦችን ንብረት ይወርሳሉ። ንብረትም ከሌላቸው ያስሯቸው ነበር። አልፎ አልፎም ለመቀጣጫ ወጣቶችን ሰብስበው ይረሽኑ ነበር። ይሄ የጣሊያኖች ጭካኔ ውድ የኤርትራን ልጆች ግን ወደ ኋላ አላስበረገጋቸውም። በየጊዜው ይጎርፉ ነበር። Thank you.
يلك بآمد كرر የነበንም መርገምት ምንጩ ያልታወቀ አንዳች ብርቱቁጣ ግብሩ ያልተከፈለ ያድባር ያውጋር ጣጣ በዘመን መባቻ ባባቶች ምርቃት ደግኛው ሳይገባ ግምኛው ሳይወጣ ግና ለምንድነው ጎጃ ተዋሰልስ በክፉ ቀነጣ ትውልድ በትውልድ ራስ አቀርቀሮም ይጫን ባርምሞች እጭታ ካንገቱ ዛዝላ የሚያናጥር ቋጠኝ አለት ከተከሻው ሲወራው ጨፍበት በጨካኞች ስንዝር አኮርባጅ ከጀርባው እህል ውሃ ውሬት ድፍድፍ የእንቆቆ ሁሌ ክንብንቡ የአፍረቱ ከፋኝ የውርደት ጥብቆ ይኸው በቀናት መጅ እድሜ በቁም ሲዳስ በጊዜ ልም ወፍጮ ግማሽ መተ ዓመቱ መሰንበት ሲረገም በጊዜ ቁርንጮ በኢትዮጵያ ምድር ዘመን ከዘመነ ትውልድ ከመከነ ካንዱ ቅሸት ሲያመልጥ በሌላ ጭብጅርጅር ማልዶ እየባነነ ታሪክ ስትኮሰምን እውነት ሲሸናባት ሕግን ሲገሉባት ፍትህን ሲተፉባት በአደባባይ ዘራፍ ጸያፉን ተዳፍረው ከቶ እየፎከሩ ሞትን በሚያስመርጥ የምድር ሲኦል ፍዳ ገላ እየቀቀሉ ቄራ መስርተዋል ሰዎች የሚያርዱበት በንጹሃንም ባ በደም ሊራጩበት በጥዲት ፈጥቀው ግብረ ገብነህን ርህራሄን አርደው ምን ይሉኝን ቀብረው ከታሪክ አላቀው በወግ ማረጅ ርቃን ዝቅዝቅ ተሰቀሉት ካንዲት ጸጋ ቁመው መለመላ ግንዱን ክብሩን ከደፈሩት የሰው ልጅ የዚያኔ ፍጹም ምንም ነው ከቶ ምንም ምንም ከበድን አይሻል እንኳንስ የሩቁን ነገን የማያልም እናም ተፈራርቀው በእውቀት አረደመው በእምነት አደንክየው ደርግና ወያኔ የዘመን ፍልፈሎች በእርዳ ተራዳ ትልቅ ዝሆን ጣሉ ወርቅ አልማዟን ገፈው ዜጎቿን ረፍርፈው ኢትዮጵያን ገደሉ የፊተኛው ወርቆ በውርቀቱ የተሉት ጸያይም ጭራቆች የኋለኞቹ አሉ ካልጠፍፈው ቁስል ቅርፊቱን ገሽልጠው እዥ መግሉን የሚልሱ ደሙን የሚጠቡ የስቃይ ጠቢባን በሕይወት ማገዶ ፍጅት የሚያሰሙ ሞት የሚያደልቡ እብሪትና ብረት ጥበትና ክረት ሕግ ሆነው በይፋ ግፍ በደል ተጭኖት በምሬት ንብርብር ሰው አንገት ሲደፋ ጀግና ወጥቶ ሲቀር በደሙ ረፍርቶ አደናቅፎ ጥፈፋ ሰላሁ ነቃ ሁባዩ እግር ስር ሲደፋ እንጀራውን ብሎ አእምሮ ፊት መሪ ጠረፍ ሲያጠራምስ ኬንዳል ቀል የሚል ወጣት አስከትሎ አገር አገር ነቅሎ ሃይባይ ሲያጣቀየው ተስፋ ቆርጦ ተስፋ ምን ነው ሳት አያዘንብ የኢትዮጵያ ሰማይ ቀላጭ ድኝ አይተፋ ምን ነው አይቆጣ ተበዳ ሲካስ ግጥም ባምጥ ሽሮ እያስገመገመ በታመቀ ትንፋሽ አደባባይ ውሎ በቃኝ ታከተኝ ሲል በምሬት አንክሮ ቃል እያወረደ ከርቀት የሚፋጅ ነዲድ ቡላር ጭሮ ችቦ አርጎ ያነደው የምድር ኩነኔውን ስርዓት አንበልብሎ ምን ተርፎታል ህዝብ ኢትዮጵያን እንዳይል ያንን ዘርፈውታል በዞር ጎሳ ሽንሽን በቋንቋ ለይተው አጥረው በጎጥ ክልል ወርቅ አልማዟን ገፈው በቁም ግጠውታል በኩልነት ሽፋን ጥቂቶች አጥተዋል ኑሮ እንዳጓጓው ጎጆ ምናቀርቷል ከቤቱ ገመና ሲሳይ ማድርቋል ጥቂቶች ሰብተዋል በብዙሃን ቁስል እጦት ድህነትን እሾህ ጠቅጥቀዋል ወግ ባህል ታሪኩ ስንቱ ረመጥ ጎመዝ ወጥቶ ያደረለት እንዲያ የጀገነለት በአድዋ በማይጨው በስንቱ ጦር ጎራ ፍጥረት ትንስ ኪለው ጀብ ያስቆጠረበት በጠራራ ፀሐይ ልጆቹን ገብሮ መና የቀረበት የምኩራቡን ኮከብ ነፃነት ጸዳሉን ወግ ማረግ ተነጥቆ ህላዩ ስር አጥቶ አግጥቶ ይታያል መሰረቱ ለቆ የህልውናው ስር ባላገርነቱ ካቦ ተሰንጥቆ በቀያት ድር መሃል ዝንቦሮ ሲወድቅ በጥጥበት እየነቃ ሐቁን የተበላ ሳይቆምር በይፋ ባላገር በሲቃ ራገር ተናደድ ኢትዮጵያና ዓለም ባይናችን ብለንጫፍ አየናት ስትዘም ብሎ ፍጥራራ ለናድናት በደም በአንድነት እናድም የጭንቋ ዋላጆች ከዘመን ዘመን ሰልተው ይረቀቁ በእናት አገር ዴማ ሀገር በማስተኛት ስልት የተራቀቁ ፍትህ ነጻነትን በእኩልነት ሚዛን ዲሞክራሲያ መብትን ስልጣንን ለሀገሬው በሚያደርግ ሁኔታ መሰረቱን በአዲስ እንደመውቀር ፈንታ ቀለም ቅብ ይዘዋል በቀን በሌሊቱ በፍቅር አምላክ ስም ጅል እያስገዘቱ ወንጀለኛን አቅፈው ገንጣዎችን አዝለው ከካሃዲዎች ጋር ውለው ያነጋሉ በአንድ እየዶለቱ ነባሩን ሊያዘልቁ መጪውን ሊያግቱ ምንድን ነው ጥገና መስመር ባለየበት ያውም በጉንጭ አልፋ በአፍ ዳማከሴ ጉንፋንን አባብሎ ለቀጥታን ማስተኛል ኢትዮጵያ ተንጋዳ ከታሪክ ገደል ላይ የሞቱላ ቀርተው በማር ምላስ ሽቃይ ገዳዮቿ በሰልፍ የሚራቆቱበት አስቆጥረው ግዳይ ገንጣይ አጋፋሪ አፍገንጣይ ሰርገኛ ግራፊው ጠበቃ ገዳይ መሃል ዳኛ ተንታኙም ማዝማሪ ሌባው ጋዜጠኛ ሰማያዊ ልብሱ የኢሰፓ ሎሌ የበታኞቹ ሊቅ ከተበታኝ አንጃ የማሌሊት ካድሬ ይሉናል ባንክሮ ባንድ እያጋፈሩ ምእመናን ሁሉ ትላንትን በመርሳት ተካችሁ ጸልዩ እስኪሟላ ድረስ በወያኔ ድሳት የሚያሻችሁ ሁሉ አመፅን ጥላችሁ በህጋችን ጠገግ በሰላም ታገሉ ሰኒ ጆሮ ሲያገኝ የሞኝ ባገኝ ስብከት ቀላባ እያነግሳል የተረጋጭ ቡዱ ዝናር ትቆንጥቶ ደጅ ሞት ያዘንባል መብት እስከሚከበር እንዳሻኝ በአይነት ደጁን እስኪሞላ ባላገር ምኑ ነው መፈታት መረታት ደም ከሚያስቀርለት ከአመፁ ሌላ ወገን የኢትዮጵያ ልጅ እንቢበል ባላገር ምረር ባመፅ ክረር ከቶምን ብታለም ከቶምን ብትሻ ወያኔ ከሚሉት አገር ከገደለ በዘር ቋንቋ ልምሻ 28 ዓመት ካታከተህ መካን ያገዛዝ በቅሎ ተወልዶ አታየውም ዲሞክራሲን ቡጣው ሰላም አጎንቁሎ ቋንቋ ሳትል ወይዘር አንድ ዓላማ ቋጥሮህ አንድ ህዝብ በአንድ አገር ይልቅ በትግል ምረር ምረር ባመፅ ክረር ምታዝ ምዳኝበት ስራ ሲፈጠር በአይን ከሚጠልቀ የአዲስ ንጋት ጨረር ጠንክር ደርግ በርታ ይልቅ በትግል ምረር ምረር ባመፅ ክረር ምረር ባመፅ ክረር